ጤና ይስጥልን ውድ አድማጮቻችን፣ በከጥቂት ደቂቃዎች በኋላ ፕሮግራም መደበኛ ፕሮግራማችንን እንጀምራለን። እስከዛው ትንሽ ደቂቃዎች ታገሱ። በድጋሚ ውድ አድማጮቻችንን ጤና ይስጥልን እያልን በዛሬው ፕሮግራማችን እንግዲህ የተለያዩ አርስቶችን ይዘንላችሁ ቀርበናል። በቅድሚያም እንግዲህ አሁን እንደተነገረኝ የቫላንታይንስ ዴይ ነው ያሉኝ። በፕሮግራማችን ላይ የተለያዩ የፍቅር ሙዚቃዎችንም በቫላንታይንስ ዴይ እንድትደሰቱ ለማቅረብ እንሞክራለን። ዋናው ግን የዛሬዎቹ ፕሮግራሞቻችን እንደሚከተሉት ናቸው። ኢትዮጵያኖች ለአንበጣ መከላከያ በኢትዮጵያ ሬዲዮ ለቀረበላቸው ጥያቄ የሰጡት አጥጋቢ መልስ ነበር። የኢትዮጵያ ድምጽ ሬዲዮ እንደዚሁ በግሉ አዋጥቶ ከግለሰቦች ጋራ ወደ 35200 ክራውን አሰባስቦ ነበር። ይሄ ገንዘብ ምን ደረሰ፣ እንዴት ተደረገ የሚለውን አጠር ያለ ውይይት ዛሬ እናደርጋለን። የኢትዮጵያ ኮሚኒቲም እንደዚሁ በዛው ሰሞን ባንድ ላይ አሰባስቦ ነበር። ያም ገንዘብ የደረሰ አጠር ያለ ውይይት እናደርጋለን። ለአድማጮቻችን በተለይም እርዳታውን ላደረጉት እህት ወንድሞቻችን ገንዘቡ ምን እንደሆነ ባጭሩ እንገልጻለን ማለት ነው። በዛሬው ፕሮግራማችን ከጋዜጦች አንድ ጽሑፍ ይዘንላችሁ ቀርበናል። ከሪፖርተር ጋዜጣ ያገኘነው ጽሑፍ ነው። ድጋፍና ተቃውሞ በእኩልነት ይስተናገዱ ይላል። ይሄንንም እናሰማችኋለን። ዜና እንደተለመደው 5 ሰዓት ላይ ይቀርብና በመቀጠልም የስልክ መስመራችን ወደ ኢትዮጵያ በማዞር እንዲሁ ከአንድ እንግዳ ጋር ውይይት የምናደርግ መሆኑን እንገልጽላችኋለን። እስከ ፕሮግራማችን ፍጻሜ ድረስ ከኛው ጋር እንደምትሆኑ በመተማመን ለፕሮግራማችን ትንሽ መራዘም ትግስታችሁን እንዳደረጋችሁ ተስፋ በማድረግ አሁን ፕሮግራማችን እንጀምራለን። እስከ 6 ሰዓት ድረስ ከኛ ጋር ሁኑ።
I'm just a sick
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። እንግዲህ አድማጮቻችን ትንሽ ዘገየት ብለን ፕሮግራማችንን ጀምረናል። በትግስት እንደጠበቃችሁን ባለሙሉ ተስፋ ነን። ከዚህ በመቀጠል ደግሞ በመግቢያው ላይ እንደገለጽኩላችሁ በዚህ በቅርብ ጊዜ ኢትዮጵያኖች ኢትዮጵያ ውስጥ የገባውን ያንበጣ አደጋ ለመከላከል ያቅማቸውን ባደረጉት መረባረብ በአጠቃላይ በኢትዮጵያ ድምጽ ሬዲዮ 35200 ክራውን ከዚህ ውስጥ 20000 የኢትዮጵያ ድምጽ ሬዲዮ የሰጠው ሲረዳው ሲሆን 15200 ደግሞ ግለሰቦች አዋጥተን ያሰባሰብነው ነው። 35200 ተሰብስቦ ነበረ። በኢትዮጵያ ኮሚኒቲ በኩልም እንደዚሁ የተወሰነ ገንዘብ ተሰብስቦ ነበር። እስቲ ይሄን በተመለከተ ከኢትዮጵያ ኮሚኒቲ ዶክተር እንዳለ ከኔ ጋር ይገኛል። ጤና ይስጥልኝ ዶክተር እንዳለ።
ጤና ይስጥልኝ አቶ አህመድ።
ጤና ይስጥልኝ። እንግዲህ ይሄንን ገንዘብ ለማሰባሰብ ሁለቱም ተቋማት የኢትዮጵያ ድምጽ ሬዲዮም የኢትዮጵያ ኮሚኒቲም ታላቅ ርብርቦሽ አድርገው ነበር። ገንዘቡ ተሰብስቦ በእናንተ በኩል ምን ያህል ነበር የተሰበሰበው?
አዎ በመጀመሪያ በአጭር ጊዜ ጥሪ በገንዘብ በማዋጣቱ የተረባረቡትን ሰዎች ከፍ ያለ ምስጋና ልናቀርብ እንወዳለን። በኮሚኒቲው ስም በሬዲዮንም ስም እና በእኛ በኩል የተሰበሰበው ወደ 11000 አካባቢ ነው።
ኦኬ።
ከ22 ሰዎች 11000 ብር ያህል ተሰብስበዋል።
በጣም ጥሩ።
ክራውን ማለቴ ነው። ክራውን?
አዎ 11000 የስዊድን ክራውን ተሰብስቧል።
አዎ። እናንተ ጋር እንግዲህ አንድነት ከሬዲዮኑ ጋር ሲደመር ወደ 45000 ይሆናል ማለት ነው።
45200 ክራውን እኛ ጋር፣ 35200 እንዳልኩት ሬዲዮኑ በግሉ 20000፣ የተወሰነን ሰዎች ደግሞ እንደዚሁ 15200 አሰባስበን ነበር። ያ በጠቅላላው በሬዲዮኑ በኩል 35200 ክራውን ሲሆን በኮሚኒቲያችን በኩል ደግሞ 11000፣ ያ ሲጠቃለል ስንት ነው የሚሆነው? 46200 ክራውን። 46200 ክራውን ነው።
45200 ክራውን መሆኑ ነው።
ናይ
የእናንተ
35200 በሬዲዮኑ በኩል።
አዎ 35000 ነው።
አዎ 35200 በኮሚኒቲ በኩል 11000። ስለዚህ 46200 ክራውን ተሰብስቦ ነበር። እንግዲህ አቶ እንዳለ ዛሬ የጋበዝኩ ይሄንን ነገር በእኛ በኩል በሬዲዮኑ በኩል ቶሎ ለማድረስ ያልሞከርነው ሙከራ የለም። እንደውም እኔ ከመበሳጨት የተነሳ ሁለተኛ የገንዘብ አሰባሰብ ላይ እርዳም ይሉኝ እንደረዳለው እንጂ አሰባሰቡ ላይ አልሰለፍም እስከማለት ደረሼ ነበር። በጣም ቀላል የመሰለው ነገር በጣም ከባድ ሆኖ ነው ያገኘሁት። በእኛ በኩል የገጠመንን ለመናገር ያህል መጀመሪያ ተአማኒ የሆኑ የምንም ቢሆን ምንም የህዝብ ገንዘብ ስለሆነ በትክክሉ መዋሉን ማረጋገጥ የምንችልበት ሁኔታ ስንፈልግ ቆይተን ነበር። እንደውም አድማጮች እንደሚያስታውሱት የሆኑ ግለሰቦች ተደራጅተው እርዳታ የሚያደርሱ ግለሰቦችን በተደጋጋሚ ኢንተርቪው አድርገን ነበረ። እነሱም በቀቡልን ቃል መሰረት እናደርሳለን ብለውን ነበር። ግን የህዝብ ገንዘብ ስለሆነ ይሄንን ለማጣራት ምን ያህል ተአማኒነት እንዳላቸው ለማጣራት ሞክረን ያገኘነው አያደርሱም የሚል ማንም ያለን የለም። የላኩልንም ፎቶዎች ውዝሎች የሚያሳዩት ለህዝብ እርዳታ ሲያደርሱ ነው። ግን አልተመዘገቡም በርዳታ ነን ገቨርንመንታል ኦርጋናይዜሽን ስም በርዳታ ሰጪ ድርጅት ስም አልተመዘገቡም የሚል የኛ ተወካዮች ከዛ አጣርተው ስለነገሩንና ሁለተኛ ገንዘቡን የሚገባበት አካውንት የድርጅቱ ሳይሆን የግለሰቦች አካውንት ነው ስለተባለን ይሄ ነገር አደጋ ይኖረዋል የግል ገንዘብ አይደለም የህዝብ ገንዘብ ነው ምንም እንኳን አማኒነት ቢኖራቸውምና ከዚህ በፊት የሰሩ ቢሆኑም እንደዚህ አይነቱን ከሩቅ ሆነን ኮንትሮል ማድረግ ስለማንችል ይሄ ነገር አደጋ ላይ ሊወርቅ ስለሚችል ይወርቃል ሳይሆን ሊወርቅ ስለሚችል የህዝብ ገንዘብን በትክክሉ ለማድረስ ብለን ሌላ መንገድ ስንፈልግ ነበር በመጨረሻም ከዛው አከባቢ ከኢትዮጵያ የኛ ተወካዮች የአንበጣ መከላከያን ኮሚሽነር አገናኝተው ነበር በስልክ ኮሚሽነሩን ጋር እኔው በግሌ ደውዬ በጣም ደስተኛ ነበሩ እርዳታ በማድረጋችን ለማድረግ በመፈለጋችን የመጀመሪያው ቀን የደወልኩላቸው ጊዜ እንዳውም አሁን ቀጠራ ነው የሚባለው አይደለም የዚህ የአመት ባሉ ስለሆነ አመት ባል ነው ከነገ ወዲያ አነጋግሬ ሌሎችን ባልተነከ አነጋግሬ መልስ እሰጣለሁ ብለውኝ በማግስቱ በጠብቅ የለም በሁለተኛው ግን በጠብቅ የለም ቢጨንቀኝ ደወልኩኝ ደጋግሜ ቀኑ ሙሉ አያነሱም በማግስቱም እንደገና ደወልኩ አያነሱም ቴክስት አደረኩ በአማርኛ ምንም መልስ የለም በእንግሊዝኛ ምንም መልስ የለም መጨረሻ ላይ እዛው ያሉትን ተወካዮቻችንን ስንጠይቅ እኛም ሞክረን አላገኘናቸው ምናልባት ለስራ ጉዳይ ወጥተው እንደሆነ አናውቅም አሉኝ ከዛ ሌላ ስልክ ተሰጠኝ ያንንም ስልክ ሞከርኩ የሚያነሳ የለም ምንም ማድረግ እንዳልቻልኩ ስረዳ ይሄን ነገር በቫይበር ላይ ለህዝቡ አሳወቅን እንዴት እናርግ የሚለውን ጥያቄ አንድ አድማጫችን እርዳታ ካደረጉት አንዱ የሌላ ድርጅት አለ ለምን በሱ በኩል በታማኝ በኩል ለምን አታደርጉትም የሚል ልኮልናል እንግዲህ ዛሬ ያለን አማራጭ ያው ከኢትዮጵያ ኮሚኒቲ በእናንተ በኩል ያለውን ሁኔታ እንስማና ደግሞ ህዝቡም የሚለውን ሰምተን በእናንተ በኩል በጋራ እናደርገው ከሆነም እሱንም እንድንዋይ ነው በእናንተ በኩል በኮሚኒቲው በኩል የተደረገው ሙከራ ዶክተር እንዳላ አጥራ አርገህ ልክ እንደኔ ብታስረዳለን
እሻው ልክ ነው እንደዚህ እኛም እንደዚሁ ከተበሰደ በኋላ እንዴት አድርገን ወዴት እንደምንልከው ትንሽ ግራ ገብቶን ነበር የተለያዩ ሐሳቦችን ያወጣን ያወረድን ሳለ በመጨረሻ ግን በኮሚኒቲው ተነጋግረን የወሰነው ምንድነው እስቲ በኤምባሲው በኩል ቀጥተኛ ተጠቃሚ የሆነ አካል ኢትዮጵያ ውስጥ ፈልገው እንዲሰጡን ከቻሉ እነሱን እንጠይቅ በሚለው ተስማማን እና አቶ ኤምባሲውን የዲያስፖራ ኃላፊ አቶ ለሜሳን ኮንታክት አደረኩትና እስቲ ማን ነው ይሄንን ያንበጣው ጉዳይ ኢትዮጵያ ውስጥ ስራዬ ብሎ እየሰራ ያለ እና አካውንት ቁጥርም ካላቸው አጣይቅ ልሰጠንም ይችላል ከሆነ በያልኩት እና እግዚአብሔር ያው ተባበረን በደንብ ተባበረን አንደኛ እዛ ድርጅቱ ስሙን ሰጠን ናሽናል ዲዛስተር ሪስክ ማኔጅመንት ኮሚሽን ነው የሚባለው አሉ እና የተፈጥሮና ሰው ሰራሽ አደጋዎች አካውንት የሚል አለ ያካውሄ በኮሜርሻል ባንክ ኦፍ ኢትዮጵያ በኢትዮጵያ ንግድ ባንክ ስር ናሽናል ብራንች ይላል የዚህ ቁጥሩንም ሰጥተዋል ስዊፍት ኮዱንም ሰጥተውናል እና ለዚህ ቀጥታ ማድረስ ይቻላል ስለተባለን ከአቶ አህመድ ጋር ተነጋግረን የሚጥሩ መንገድ መስሎ ስለተሰማን ይሄውና አሁን እንግዲህ ለእናንተ ይሄንን ለማስረዳት በማስረዳት ላይ ነን እና ይሄን የታሰበው ማለት ነው እንግዲህ
እንግዲህ አድማጮቻችን ይሄን ያነሳንበት ምክንያት የህዝብ ገንዘብ ተአማኒነት ባለው ሁኔታ ይተላለፍ የሚለውን ይታደል የሚለውን ስለምናምንበት ነው እንግዲህ ያለውን አቅርበንላችኋል እናንተ በዚህ ይሄ ሬዲዮ በሚተላለፍበት ሰዓት ውስጥ እናንተ የለም የተሻለ መንገድ አለ ወይንም ሌላ መንገድ አለ እርግጠኛ የሆነ ተአማኒነት ያለው ካላችሁ በዚህ በስልክ ቁጥር 1910008 ደውሉልን አለበለዚያ ግን ዝምታም እንደመቀበል ስለሆነ እንደ አክሴፕት እንደማድረግ ስለሆነ አቶ እንዳ ዶክተር እንዳለ ጋር ተነጋግረን ይሄንን 35200 በእኛ በኩል በኮሚኒቲው በኩል 11000 የተሰበሰበውን ለተባለው የእርዳታ ድርጅት ለማስገባት እንጥራለን እናደርጋለን። ውጤቱንም ደግሞ በሚቀጥለው ሳምንት እንዴት እንደተደረገ እናስረዳለን። እንግዲህ አቶ ዶክተር እንዳለ የምትለው ነገር ካለህ አጠራ አርገህ ተመላይታችሁ
ለፊት አይ የሆነው እንግዲህ ስካውን ብዙ ቆየ በተለያየ ምክንያት ሳልከው ብዙ ቆየ። እርዳታ ደግሞ በጊዜው ካልደረሰ ብዙም ዋጋ የለውም ባይባልም ግን የሚፈልገውን ያህል ጠቀሜታ ስለማይሰጥ ቶሎ ብልከው ነው ጥሩ የሚመስለኝ። እና ይሄ አድራሻ ታማኝ ይመስለኛል፣ ሀገር ቤት ያለ ነው፣ ስም ያለው ነው፣ ቁጥር ያለው ነው። እና የሀገር ቤት ያለው የአንበጣ መከላከያ ድርጅት ስር ያለ ነገር ነው እንደገባኝ ከሆነ እንደተረዳሁት ከሆነ
እኔ ለኔ አንድ
ገንዘቡን ቶሎ ብናስረብና ብንልከው ጥሩ ይመስለኛል። እኔ በበኩሌ ይሄ ነው የኔ ሐሳብ።
በጣም ጥሩ። ግን አንድ እኔ እንግራ የገባኝ ነገር ቢኖር ኮሚሽነሩ ራሱ ያንበጣ መከላከያ ኮሚሽነሩ አነጋግራቸው በጣም ደስተኛ የነበሩት ሰው ከስንት ከማግስቱ ጀምሮ በቃ ጠፋ ጠፋ ድምጻቸው መልክታቸው ቢላክ እሱ ትንሽ ግራ አጋብቶኛል። ለማንኛውም እንግዲህ በእኛ በኩል ያለው ይሄ ነው። ይሄ ለዚህ ነው እስካሁን ገንዘቡ ያልተላከው። በሌላ በኩል አሁን ዶክተር እንዳል እንዳልከው እርዳታ በጊዜው ቢደርስ ጥሩ ነው። ሆኖም ግን ይሄኛው እርዳታ ያንበጣው ጉዳይ አሁንም ያለቀ አይደለም፣ ችግሩ እንዳለ ነው፣ አልተቀረፈም። ስለዚህ ይሄን ገንዘብ በቶሎ ለመላክ እንሞክራለን። ውጤቱን በሚቀጥለው ሳምንት እናሳውቃቸዋለን። ይሄው ነው እንግዲህ። አመሰግናለሁ ዶክተር እንዳል።
አሜን አሜን። እግዚአብሔር ይስጥልኝ።
እናስጥልኝ። አድማጮቻችን ይህ የምታዳምጡ ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። አሁን ከዚህ በመቀጠል ከጋዜጦች አምድ ፕሮግራማችንን እናሰማቸዋለን። በዛሬው ከጋዜጦች አምድ ፕሮግራማችን ድጋፍና ተቃውሞ በኩልነት ይስተናገዱ በሚል ርዕስ ከኢትዮጵያ ሪፖርተር ጋዜጣ ያገኘነውን እናሰማቸዋለን። ድጋፍና ተቃውሞ በኩልነት ይስተናገዱ። ለኢትዮጵያ ሰላምና መረጋጋት የሕግ የበላይነት ወሳኝ ድርሻ አለው። በሕግ የበላይነት የማይተዳደር ሀገር የሥርዓት አልበኞች መፈንጫ ይሆናል። የህግ የበላይነት ደግሞ ሁሉም ዜጎች በህግ ፊት እኩል የሚሆኑበትና የሚዳኙበት ነው። በህግ የበላይነት ስም ግን አድልኦና ሸፍት የሚፈጸም ከሆነ የምንነጋገረው ስለ ህገወጥነት ይሆናል ማለት ነው። አገርን በስርዓት መምራትም ሆነ መመራት የሚቻለው ፍትህ ለሁሉም እኩል ተደራሽና ተአማኒ ሲሆን ብቻ ነው። አንዱ የሚደሰትበት ሌላው የሚከፋበት ብልሹ አሰራር ለህግ የበላይነት ተጻራሪ ከመሆኑም በላይ ለሰላምና ለመረጋጋት ጠንቅ ነው። ዜጎች በአገራቸው ጉዳይ እኩል ከመሆኑባቸው ማመለካቻዎች አንዱ የፈለጉትን የመደገፍ የማይፈልጉትን የመቃወም መብት ነው። በተጨማሪም ከግለሰብ ጀምሮ እስከ ቡድን ድረስ በሰላማዊ መንገድ ቅሬታ ማቅረብ መብት ነው። ይህ መብት ደግሞ በህግ ጭምር የተረጋገጠ ነው። በመንግስት ላይ በሰላማዊ መንገድ ቅሬታ ማቅረብም ሆነ መንግስት ለሰራው መልካም ተግባር ድጋፍ መስጠት በእኩልነት መስተናገድ ይኖርባቸዋል ማለት ነው። መንግስት ላይ ቅሬታ ያላቸው አካላት በሰላማዊ መንገድ እንዳይስተናገዱ እየተደረገ ለመንግስት ድጋፍ የሚያደርጉ አካላት ከተፈቀደላቸው በምንም አይነት መመዘኛ ተቀባይነት የለውም። ሰሞኑን እየታየ ያለው ኢፍትሃዊነት መቆም አለበት። ባልደራስ በመባል የሚታወቀው የፖለቲካ ፓርቲ ሰላማዊ ሰልፍ ለማካሄድ ጠይቆ በመንግስት መከልከሉ ይታወሳል። ከቀናት ልዩነት በኋላ ግን በኦሮሚያ ክልል ለጠቅላይ ሚኒስትሩ የድጋፍ ሰልፍ ተደርጓል። የተቃውሞ ሰልፍ ቢሆን ኖሮ እንደማይፈቀድ የታወቀ ነው። ይህን መሰሉ አጉል ድርጊት አንጻራዊውን ሰላም ያደፈርሳል እንጂ አይጠቅምም። የዛሬ 3 ዓመት ግድም በአገሪቱ የተጀመረው ለውጥ ገና ከመነሻው ተስፋ ተጥሎበት የሚሊዮኖችን ድጋፍ ሊያገኝ የቻለው ኢፍትሃዊ የሆኑ ድርጊቶች ለዓመታት ህዝቡን መቀመቅ ስለከተቱት ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ወንበሩ እንደመጡ ባደረገው ለውጥ እስር ቤት ታጉሮ የነበሩ በብዙ ሺህ የሚቆጠሩ ወገኖች ተፈቷል። እነዚህ ወገኖች በሽብርተኝነት ተከሰው ይቅርታ የተወሰነባቸውና ክስ የተመሰረተባቸው እንደነበሩ አይዘነጋም። በመቀጠልም የምህረት አዋጅ ወጥቶ ያለ ኃጢያታቸው የተወነጀሉ ጭምር እንዲሁ ተጠቃሚ የሚሆኑበት ጊዜ ላይ ተደርሷል። በመንግስት ላይ ብረት ያነሱ ወገኖች ጭምር በለውጡ ተስፋ አድርገው ሰላማዊ የፖለቲካ ተፎካካሪ ለመሆን አገር ውስጥ ጋር ከተዋል። ይህንን የመሰለ ተስፋ ሰጪ ድል በአግባቡ መጠቀም ቢቻል ኖሮ በኢትዮጵያ ምድር ታሪክ እንደሚሰራ የብዙዎች እምነት እንደነበር አይዘነጋም። ነገር ግን አላስፈላጊ ድርጊቶች እየተፈጸሙ የበርካቶች ህይወት ተቀጥፏል። የአካል ጉዳት ደርሷል። የአገር ሀብት ወድሟል። መንግስት በዚህ ጊዜ ህግ ያስከበረ አገር የማረጋጋት ኃላፊነት እንዳለበት ግልጽ ነው። ነገር ግን እርምጃው ህግን የሚጻረርና ቅራኔዎችን ለማባባስ በር የሚከፍት ከሆነ ግን ቆም ብሎ ማሰብ አለበት። የዘፈቀድ ውሳኔና አድሏዊነት ከህግ ጋር ተቃርኖ ከመፍጠሩም በላይ የህዝብን ድጋፍና አመኔታ ያሳጣል። በስርዓት መምራት ሲቸገር ደግሞ ሌላ ዙር ቀውስ ይፈጠራል። አገርን በስርዓት ለመምራት የሚቻለው የህግ የበላይነትን አሳማኝ በሆነ መንገድ በማረጋጋት ብቻ ነው። ትናንት አምባገነንነትን ከጫንቃው ላይ አስቀንጥሮ የጣለ ህዝብ ተመሳሳይ ድርጊቶችን ለመታገስ ፍላጎት እንደሌለው መታወቅ አለበት። የአገር ሰላምና መረጋጋትን የሚያውቁ ድርጊቶችን ወደ ጎን በማለት ለዲሞክራሲያዊ ስርዓት ግንባታ መነሳት ሲገባ አገርና ህዝብን ማዕከል ያላደረጉ የቡድን ፍላጎቶች ላይ መንጠልጠል የኢትዮጵያን ተስፋ ለማጨናገፍ ለሚፈልጉ ኃይሎች መሳሪያ መሆን ነው። ኢትዮጵያን ባንድነት ቆመን ተከባብረንና ተረዳርተን ከወደቀችበት አንስተን ታላቅ አገር እናደርጋለን ሲባል ልዩነትን በሰለጠነ መንገድ እናስተናግድ ማለት ነው። አንዱ የራሱን መብት ሲያስከብር የሌላውንም ማክበር እንዳለበት መረዳት መሆኑንም መገንዘብ ተገቢ ነው። አንዱ የበላይ ሌላው የበታች የሚሆንበት ስርዓት ለመፍጠር መሞከር ግን አደጋ ይጋብዛል። የሚያዋጣው ሁሉንም በእኩልነት የምታስተናግድ አገር ለመፍጠር መስራት ነው። ሁሉም የፖለቲካ ፓርቲዎች ሐሳቦቻቸውን ለህዝብ ለመሸጥ የሚችሉት ሰላማዊ የፖለቲካ ትግል ህጋዊና ዲሞክራሲያዊ ብቻ ሲሆን እንደሆነ ሊረዱ ይገባል። ሐሳቦቻቸው በህዝብ ዘንድ ተቀባይነት የሚያገኙት ዲሞክራሲያዊ ተአማኒና ጠቃሚ ሲሆኑ ብቻ ነው። ከዚህ በተረፈ የተለመደው የሴራና የአሻጥር መንገድ ላይ ለመጓዝ መሞከር በአገርና በህዝብ ህልውና ላይ መቆመር ነው። ያገሪቱ የተበላሸ የፖለቲካ ታሪክ አንዱን አሳዳጅ ሌላውን ተሳዳጅ ያደረገ በርካታ አመታት ባክነዋል። አሁን ግን ያንን የተበላሸ ታሪክ የሚቀለብስ እድል ሲገኝ ተንከባክቦ ወደሚፈለገው ግብ ለማድረስ ለምን ይቸገራል? ለሰብአዊና ለዲሞክራሲያዊ መብቶች ጠበቃ መሆን ይሻላል። ብልሹና ኢፍትሃዊ አሰራሮች እንዲወገዱ መታገል አስፈላጊ ነው። በቂም በቀል በጥላቻና በክፋት የታጠረው የአገሪቱ የፖለቲካ አጉል ልማድ ገጽታውን ባስቸኳይ ቀይሮ ወደ ስልጣን ግንኙነት ማምራት አለበት። ለዘመኑ የማይመጥን አድሏዊነትና ራስ ወዳድነት ኢትዮጵያን ስቃይዋን ከማብዛቱ የዘለለ ፋይዳ የለውም። የፖለቲካ ምህዳሩ ከመቼውም ጊዜ በላይ ሰፍቶ ለውይይትና ለድርድር በፍጥነት መዘጋጀት ይገባል። የፖለቲካ ምህዳሩ ለሰላማዊና ለህጋዊ ፉክክር ዝግጁ ሲሆን ኢፍትሃዊነትና ብልሹ አሰራሮች ይወገዳሉ። በአግባቡ ለመምራትም ሆነ ለመመራት የሚቻለው አገር በህግ የበላይነት ስር አስተዳደር ብቻ ነው። ሂደት ስህተት ማጋጠሙ አይቀሬ ነው። የሚያበሳጨው ግን ስህተት በአንድ አይነት መንገድ ሆን ተብሎ ሲደጋገም ነው። ከስህተት ተምሮ የተሻለ ነገር ለመስራት ተነሳሽነት ሊኖር ሲገባ አድሎና ኢፍትሃዊነት የሥርዓቱ መገለጫ እስኪመስል ድረስ በብዙ ቦታዎች ይታያል። ለጠባብ ፖለቲካዊ መስመር ብቻ ሲባል ግን አገርን ዘንግቶ ስልጣንን የሁሉም ነገር ግብ ማድረግ ውድቀት እንጂ እድገት አያመጣም። የአይነት ስህተት ከዚህ ቀደም ከፍተኛ ዋጋ አስከፍሏል። የንጹሃን ወገኖቻችንን ህይወት ቀጥፏል። በርካቶችን ለአካላዊና ስነልቦናዊ ጉዳት አዳርጓል። መጠኑ የማይታወቅ ከፍተኛ የሀገር ሀብት አውድሟል። ከዚህ አይነቱ አሳዛኝና አሳፋሪ ስህተት በመማር አገርንና ህዝብን መታደግ ይገባል። ከእያንዳንዱ ዜጋ ጀምሮ ሁሉም የፖለቲካ ፓርቲዎችና ስብስቦች ከስህተታቸው በመማር ኢትዮጵያን የማዳን ኃላፊነት አለባቸው። ከስልጣን በፊት አገር ትቅደም። ይህ የተከበረ ህዝብና ይህች ታሪካዊት አገር ሊከበሩ ይገባል። አስተዋዩና ጨዋው ህዝብ መደመጥ አለበት። ፖለቲካ በጥበብ እንጂ በነሲብ አይመራም። በሴራ ጉንጎና የትም አይደረስም። በጨለማ ጥቁር ድመት ፍለጋ አይነት ከንቱን ድርጊት ውስጥ የተዘፈቁ ግለሰቦችና ቡድኖች ከታሪክ ይማሩ። በታሪክ ያጋጠሙ ስህተቶች ታርመው ኢትዮጵያ መድመቅ ይኖርባታል። የወቅቱ የህዝባችን ጥያቄ በህግና በስርዓት መመራት ነው። ሰላማዊና ህጋዊ የፖለቲካ ፉክክር የሚኖረው በዚህ መንገድ ብቻ ነው። ስሜታዊነት በመክናታዊነት ካልተገራ አገርን ቀውስ ውስጥ እንደሚከትና ህዝብን እንደሚያጠራምስ ከበቂ በላይ ታይቷል። ከኢትዮጵያ ረጅሙ የነጻነት ዘመን ከህዝቡ አንድ ላይ ለአገሩ ዘብ መቆምና መስተጋበር ከህብረ ብሔራዊ አንድነትና አሁን እየታየ ካለው መልካም አጋጣሚ መነሻነት አዲስ ታሪክ መስራት ይገባል። ፖለቲከኞች ለህዝብ የገቡትን ቃል እንዲያከብሩ፣ የኢትዮጵያ ትንሳኤ እንዲረጋገጥ፣ ህዝባችን በሰላምና በአንድነት የተረጋጋ ህይወት እንዲመራ፣ የሐሳብ ልዩነቶች በነጻነት እየተደመጡ አገር የዲሞክራሲ ጮራ እንድትሆን ካሳፋሪውና አሸማቃቂው ድህነት ለመገላገል ኢትዮጵያውያን ከስደት ይልቅ በአገራቸው በመረጡት ስፍራ ሰርተው እንዲኖሩ፣ በብሔራዊ ጉዳዮች ላይ የጋራ መግባባት እንዲፈጠር፣ የፖለቲካ ምህዳሩ ወለል ብሎ ተከፍቶ አማራጭ ያላቸው ጠንካራ ፓርቲዎች እንዲፎካከሩ፣ ከግላዊና ከቡድናዊ ጥቅሞች ይልቅ የሀገር ጥቅም የበላይ እንዲሆን፣ ከተስፋ መቁረጥ ይልቅ ብሩህ ተስፋ እንዲኖርና ለመሳሰሉ ጠቃሚ ሀገራዊ ጉዳዮች ሲባል ለህግ የበላይነት መስፈን መረባረብ ይገባል። ኢፍትሃዊነትና አድሏዊነት ተወግደው ለኢትዮጵያውያን በነጻነት በኩልነትና በፍትሃዊነት መኖር አለባቸው። ከኢትዮጵያ ፖለቲካ ውስጥ ጉልበተኝነት ተወግዶ ሰላማዊና ህጋዊ ፉክክር መለመድ አለበት። የስልጣን ሉዓላዊ ባለቤት የሆነው የኢትዮጵያ ህዝብ በገዛ ሀገሩ ሁለንተናዊ ጉዳዮች ወሳኝ መሆን ይኖርበታል። ስልጣን ላይ ያሉም ሆኑ ለስልጣን የሚፎካከሩ ህዝቡን ያክብሩ። ድጋፍና ተቃውሞ መብት መሆናቸውን ይወቁ። ስልጣን ላይ ያለው መንግስትም ይህንን መብት ያክብር።
I'm
ታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። እንግዲህ አንዳንድ አድማጮች ደውለው እንደነገሩን ዛሬ የቫለንታይን ዴይ ነው ብለውናል። ቫለንታይን ዴይ በየአመቱ በፌብሩዋሪ 14 የሚከበር ነው። ለምን ነው የሚከበረው? ባጭሩ ምክንያቱ እንግዲህ ብዙ እንትኖች ይኖራሉ፣ ግን በብዛት ተቀባይነት ያገኘው ምንድነው በ3ኛው አኖ ዶሚኒ ከክርስቶስ መወለድ በኋላ ማለት ነው። ይኖር የነበረ ሴንት ቫለንታይን በሱ ስም ነው። ይሄ የተከበረበት የሚከበረበት ምክንያት ምንድነው? በዚያን ጊዜ የነበረው የሮማ ንጉስ ወንዶች እንዳያገቡ ህግ አውጥቶ ነበር፣ ይከለክል ነበር። ይሄም የሆነበት ምክንያት ምንድነው? ወጣት ወንዶች ሚስት ካገቡ ወይም ደግሞ በፍቅር ከተያዙ ወይም ትዳር ከያዙ ጦርነት መዋጋት አይችሉም። ስለዚህ አውጆ ነበረ። ይሄንን በተመለከተ በድብቅ ሴንት ቫለንታይን ትዳር እንዲይዙ ሰዎችን በድብቅ ያጋባ ነበር። በዛ ምክንያት እንግዲህ አደጋ ደረሰበት፣ ተቀባይነት አገኘ። እሱንም እንግዲህ የፍቅር የአንድነት የሰላም ወዘተ በተለየ ፍቅር ቀን ተብሎ ይከበራል። ፍቅረኞች ለፍቅረኞቻቸው ጽጌረዳ ሮዝ አበባ ይሰጣሉ ማለት ነው። ይሄ እንግዲህ በዚህ ምክንያት ነው የተጀመረው። ብዙ ሌሎች ታሪኮች ሊኖሩት ይኖራሉ፣ ግን ዋናው ባጭሩ ይሄ ነው። እንግዲህ እናንተም እንግዲህ ለምትወዱት ለወገኖቻችሁ ለፍቅረኞቻችሁ ወዘተ በዛሬው ቀን የልብ ቅርጽ ያለው ኬክ አለ መሰለኝ ነው ምንድነው እሱ የልብ ቅርጽ ያለው ጣፋጭ ነገር ምናምን ይልካሉ ያደርሳሉ። ምናልባት ኮሮና ችግር ሊፈጥር ይችላል። ለማንኛውም ዋናው ምክንያት ይሄ ነው። በሴንት ቫለንታይን ምክንያት ነው በየአመቱ የሚከበረው። እንግዲህ መልካም የቫለንታይን ቀን ይሁንላችሁ ይላል የኢትዮጵያ ድምጽ ሬዲዮ። አድማጮችን አሁን ሰዓቱ 11 ሰዓት ሆኗል። ከዚህ በመቀጠል ዜናዎችን እናሰማችኋለን።
እንደምን አረፈዳችሁ አድማጮች? ከረፈዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። የኦሮሞ ነጻነት ግንባር በቀጣዩ ምርጫ ላይ የሚያስመዘግበው እጩ ተወዳዳሪ እንደሌለው አስታወቀ። ከአራት ወራት በኋላ እንደሚካሄድ ቢጠበቀው ስድስተኛው ሀገር አቀፍ ምርጫ ፓርቲዎች የእጩ ተወዳዳሪዎቻቸውን ከሰኞ የካቲት 8 እስከ የካቲት 21 ቀን 2013 ዓ.ም ማስመዝገብ እንዳለባቸው የኢትዮጵያ ምርጫ ቦርድ ማስታወቁ ይታወሳል። በውዝግብ ውስጥ የሚገኘው ኦነግ ደግሞ የውስጥ ችግሩን ሳይፈታ የእጩ ምዝገባ ወቅት እንደደረሰበት ተዘግቧል። በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ ቀናት በቀሩት የእጩዎች ምዝገባ የማስመዝገብ እጩ የሚያስመዘግበው እጩ እንደሌለው ገልጿል። ፓርቲው እንዳስታወቀው ከሆነ በየምርጫ ክልሎች ላስመዘገባቸው ያሰብኳቸው እጩ ተወዳዳሪዎች በሙሉ በእስር ላይ ይገኛሉ ብሏል። ምርጫው ስለመካሄዱ በራሱ እርግጠኛ አይደለም የሚለው ኦነግ በፓርቲያችን ላይ ከፍተኛ ጫና ከገዢው ፓርቲ እየደረሰበት ነው ብሏል። የፓርቲው ቃል አቀባይ አቶ ቤቴ ኦርጌሳ ለኢትዮ ኤፍኤም እንዳሉት አስፈላጊ የሚባሉ የምርጫ ዝግጅቶችን ተንቀሳቅሰን ማከናወን አልቻልንም ብለዋል። ኦነግ የገጠመው ውስጣዊ መፈረካከስም በራሱ በብልጽግና ፓርቲ ጣልቃ ገብነት የተፈጸመ ነው የሚል እምነት እንዳላቸው ቃል አቀባዩ ገልጸዋል። ብልጽግና የራሱን ከፍተኛ አባላት ከማከለው ባለነት ግድማንም በጸጋና የተቀበለው እኛም በፓርቲያችን ውስጥ ያንን ውሳኔ ሰንሰጥ ግድማንም ሊያከብርልን አልቻለም ብለዋል። ይህም ፓርቲያችን አላስፈላጊ ችግር ውስጥ ለመግባቱ ዋናው ምክንያት መሆኑን አቶ በቴ ተናግረዋል። በአዲስ አበባ ጦር ኃይሎች የሚገኘው የፓርቲው ማዕከላዊ ኮሚቴ ጽፈት ቤት በፖሊስ መጠበቅ ከጀመረ 6 ወራት እንዳለፈውም ተናግረዋል። በዚህ ሁኔታ ስራችንን መስራት አንችልም። በአዲስ አበባና ኦሮሚያ ክልል የሚገኙ የፓርቲው ኃላፊዎችና አባላት እየታሰሩ የምናስመዘግበው ጩ የለንም ብለዋል። የነስክንድር ነጋ ጠበቆች ችሎት እንደማይቀርቡ አስታወቁ። የባልደራስ ለእውነተኛ ዲሞክራሲ ፓርቲ ከፍተኛ አመራሮች ጉዳይ የሚዳኘው ሰበር ሰሚ ችሎት አዳራሽ ውስጥ በግልጽ መደረጉ ቀርቶ ወደ ደብዳቤ ልውውጥ ተቀይሯል። የህሊና እስረኞች በግልጽ ችሎት እንዲቀርቡ የተጠየቁ ቢሆንም ፍርድ ቤት አልተቀበለውም። ይህም በመሆኑ ችሎት በግልጽ እስካልተደረገ ድረስ ፍርድ ቤት እንደማይቀርቡ የነስክንድር ነጋ ጠበቆች አስታውቀዋል። ተከሳሾቹ ባልተገኙበት ህግ ተኮር ግልጽ አዳራሽ ውስጥ ክርክር በማይደረግበት ችሎት ደብዳቤ ለማመላለስ መቅረባቸው ተገቢ እንዳልሆነ አብራርተዋል። ዳኞች በግልጽ ያልተሰየሙበት የጽህፈት ቤት ችሎቱ ለደብዳቤው መልስ ለመስጠት ለፊታችን የካቲት 8 ቀን 2013 ዓ.ም ተብራት ተለዋጭ ቀጠሮ ሰጥቷል። በትግራይ ክልል በዚህ ሳምንት በተነሳው ተቃውሞ ቢያንስ 8 ሰዎች መገደላቸው ተዘግቧል። ከአዲስ አበባ የተላኩ የሃይማኖት አባቶችና የሀገር ሽማግሌዎችን ወደ መቀሌ መምጣትን በመቃወም ሰልፈኞች በጎዳና ላይ ጎማ ሲያቃጥሉ እንዲሁም በርካታ ቤቶች ውስጥ በመቀመጥ ተቃውሟቸው መግለጻቸውን ቢቢሲ ዘግቧል። ለውካኑ ከክልሉ የተለያዩ ማህበረሰብ አባላት ጋር የሰላም ውይይት ለማድረግ ነው የመጡት ተብሏል። እንግዶቹ በሳምንቱ መጀመሪያ ሰኞ ምሽት የካቲት 2013 ዓ.ም ተመረጥ ላይ ወደ ከተማው መግባታቸውን ተከትሎ ነዋሪው ላይ ቁጣ ማስከተሉን የዓይን እማኞች መናገራቸው ተዘግቧል። በርካታ ተጋሮች የሉካኑን ቡድን በጠቅላይ ሚኒስትር አብይ አህመድ የተወሰደውን ወታደራዊ እርምጃ በመደገፍ ከመንግስት ጎን ቆመዋል በማለት ይወነጅሏቸዋል። ከዚህም በተጨማሪም የክልሉን ህዝብ ጥሪ ችላ ብለዋል ማለታቸው ተዘግቧል። መቀሌውንም ቢሆን ሙሉ በሙሉ እንቅስቃሴ የሌለባት ከተማ ናት፣ የተወሰነ በሚባል መልኩ ደግሞ ምንም አይነት ሰዎች እንቅስቃሴ የለም ተብሏል። ሱቆችም ሆነ የግል ተቋማት ተዘግተዋል። በከተማው ውስጥ ከመቀሌ በተጨማሪ በሽሬ አዲግራት እንዲሁም ከመቀሌ 45 ኪሎ ሜትር ላይ ርቀት ላይ በመተገኘው ውቅሮ በተከሰተው ተቃውሞ 8 ሰዎች መገደላቸውን የውቅሮ ነዋሪ ሆነና ስም አይጠቀስ ያሉ አንድ የህክምና ባለሙያ ተናግረዋል። የመቀሌ ከተማ የህዝብ ግንኙነት ኃላፊ አቶ ጣመ በበኩላቸው ተቃውሞውን አውግዘው ለዘረፋ ለስርቆት እንዲመቻቸው ተራድኦዎች ያወጁት ነው ማለታቸውን የአካባቢው ሬዲዮ በዘገባው አሰምቷል። በአዲስ አበባ ከተማ ለተገነቡ የጋራ መኖሪያ ቤቶች ወጪ ሆኗል የተባለው 53 ቢሊዮን ብር በላይ ብር ምን ላይ ወጪ እንደሆነ እንደማይታወቅ ተገለጸ። ይህን ያለው ከጋራ መኖሪያ ቤቶች ግንባታና ለባለ ዕድለኞች ተላልፎ የሚሰጡበት ውስብስብ ጉዳዮች እንዲያጠና የተጠየቀው ቡድን ነው። ይህን ጥናት ያካሄደው የኮተቤ ሜትሮፖሊታን ዩኒቨርሲቲ ተውጣጣ የባለሙያዎች ቡድን ሲሆን የጥናት ቡድኑን ሲመሩ የቆዩት ዶክተር ቱሉ ቶላ ከጋራ መኖሪያ ቤቶች ግንባታና መኖሪያ ቤቶቹ ተላልፎ የሚሰጡበት ውስብስብ ችግር ለማጥናት ከአራት ወራት በላይ መፍጀቱን ይናገራሉ። በጥናቱ ውጤት መሰረትም ለጋራ መኖሪያ ቤት ግንባታ ወጪ ሆኗል የተባለው 53 ቢሊዮን ብር አለመወራረዱን አሊያም ለወጪው ሰነድ አለመገኘቱን ዶክተር ቱሉ ቶላ ለቢቢሲ ተናግረዋል። በተመሳሳይ ከጥቂት ሳምንታት በፊት የአዲስ አበባ ከተማ አስተዳደር ከ21000 በላይ ጋራ መኖሪያ ቤቶች በሕገ ወጥ መንገድ ተይዘው መገኘታቸውን በጥናት መረጋገጡን አስታውቋል። በትግራይ ክልል በተከሰተው ጦርነትና የቀድሞ መስተዳድር መፍረስ ተከትሎ ጾታዊ ጥቃቶችን መፈጸማቸውን የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው ሪፖርት አስታውቋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከመቀሌ ካይደር ከአዲግራትና ከውቅሮ ሆስፒታሎች ያገኘሁት ባለው መረጃ መሰረት ባለፉት 2 ወራት ብቻ 108 ሴቶች ያስገድዶ መድፈር ጥቃቶች እንደተፈጸሙባቸው ሰሞኑን ባወጣው ሪፖርት ይፋ አድርጓል። በበርካታ የትግራይ አካባቢዎች አሁንም መደበኛ ስራ ያልተመለሰው የመሰረተ ልማት የማህበራዊና አስተዳደር አገልግሎት የአካባቢው ነዋሪዎችና ተፈናቃዮች ለተጨማሪ ሰብአዊ መብቶች ጥሰት እያጋለጠ መሆኑን አስታውቋል። የኢትዮጵያ መንግስት የአሜሪካ ኮንግረስና የፕሬዝዳንት ጆ ባይደንን አስተዳደር የሚያግባባለት ኩባንያ መቅጠሩን ፎሬን ፖሊሲ መጽሔት ዘግቧል። በዋሽንግተን የኢትዮጵያ ኤምባሲ ቬኒቨል ከተባለው የፖሊሲ አግባቢ ኩባንያ ጋር የሶስት ወራት ስምምነት ተፈራርሟል። ለአገልግሎቱ ኤምባሲ በወር 35,000 ዶላር ይከፍላል ተብሏል። ኩባንያው የተቀጠረው በህዳሴው ግድብ ድርድርና በትግራይ ግጭት ላይ የአሜሪካ መንግስትን ለማግባባት ነው ተብሏል። ፍቺ የተባለው ዓለም አቀፍ የሀገራት ብድር ከፋይነት ደረጃው ጭሰሞኑን ኢትዮጵያ የብድር ከፋይነት ደረጃ በሁለት ነጥብ ዝቅ እንዳደረገ ሮይተርስ ዘግቧል። ድርጅቱ የኢትዮጵያን ደረጃ ወረደው መንግስት የብድር ቅነሳ እንዲደረግለት ወይም የመክፈያ ጊዜ እንዲሸጋሸግለት ቡድን 20 ሀገራትን እንደሚጠይቅ ማሳወቁን ተከትሎ ነው። ሌሎች ሀገራትም የኢትዮጵያ መስመር ከተከተሉ ደረጃቸው ዝቅ እንደሚያደርገው ድርጅቱ ገልጿል። በመጨረሻም በአዲስ አበባ በህገወጥ መንገድ ተከማችቶ የተገኘ ከ2 ሚሊዮን ጀሪካን በላይ የፓልም የምግብ ዘይት በቁጥጥር ስር መዋሉ ተዘግቧል። በአዲስ አበባ ከተማ በተለምዶ ጀሞ ሚካኤል ተብሎ በሚጠራው አካባቢ በልዩ ስሙ አንበሳ ጋራጅ በሚባለው ቦታ በህገወጥ መንገድ ተከማችቶ የተገኘ ከ2 ሚሊዮን ጀሪካን በላይ የፓልም የምግብ ዘይት በፖሊስ ቁጥጥር ስር መዋሉ ታውቋል። በህገወጥ መንገድ የተከማቸው ዘይት ሊያዝ የቻለው የፌደራል ፖሊስና የላፍቶ ክፍለ ከተማ አስተዳደር ከህብረተሰቡ የደረሳቸውን ጥቆማ መነሻ በማድረግ ለሁለት ሳምንት ባደረጉት ክትትል መሆኑ ተዘግቧል። የሳምንቱ አበይት ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
ስሜን ዛሬ ቀኑ ልዩ ኮኑ ላንቺም ለኔ የነጠራው ጉዞ መምጫ ለዘመንሽ ለዘመኔ ብቸኝነት ሊነሳ ሊያገኝ ነው መቋጫው ጣጣትሽን ያየሁት ጓጉቻለሁ ባልሽ ልሆን ታውቂ ወለሽ አንዴ ውዴ አባታና ጉርማታውን በመንገድሽ በመንገድሽ አሁን ለዚህ ቀን ደርሰናል ተንበርክኬ ልጠይቅሽ ዘላለም ከጎኔ ሁኚና እኔም ልሁን ታማኝ ባል ኮኑ የምን ሆኖ አይኔን ባይኔን ዳይብሽ የጭንቁ ቀኔ ሳይሳት ቀበቶዬን ቁፈታልሽ አንቺ ሞነሽ መቤቴ የጎጆ ፍርት ማውራ ፍቅጅልኝ ካፌሽ ውራ እኔም ልሁን አባውዳ
አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት የሚያስተላልፈውን ፕሮግራም እንደቀጠለ ነው። ከዚህ በመቀጠል ደግሞ የእሁድ ጨዋታ ፕሮግራማችን በበረከት የሚቀርበው ይቀርብላችኋል።
ተከታትለው ሽው ወደ ቢሾፍቱ ማንም ሳይሰማቸው በውስጥ ልባቸው ሁልጊዜ የሚዘፍኑ የእውነት ሴት ወይዘሮ ያልሆኑ የኮሩ የተንቀባረሩ አፍንጫ ጎራዳ አንገተ ቆራጣ ሴት ወይዘሮ ቸርችል ጎዳና ቁልቁለት ላይ ቆመው አቀበቱን በናፍቆት አይን እየቃኙ ትመጣለህ ቢሉኝ ከጋራው በላይ አንገት የረዘመ ማዶ ማዶ ሳይ እያሉ የዘፈኑ ቆዩና ሰቼንቶ ሲመጣ በእጃቸው ምልክት አስቆሙት። ፓፓላሬ አሉት እየገላመጡት። በዚህ እድሜው አላቸው ጮሌው ባለ ታክሲ ውስጡ እየሳቀ በደንብ ሳይሰሙት ትሄዳለህ ወይ ሳትሄድም እዚህ መንገድ አላፊ አግዳሚው ላይኝ አልወጣውም ይቀርታ አሉት። ረግቡም የቴ አስነሳ ባለ ታክሲው በዜሮ ፈጨው ቁልቁለቱን እግረኛ እያስበረገገ ባለመኪና እያስፈራራ በሐሳቡ ሲጫወት ፈረሱን በሌሎች ፈረሶች መሃል ያሽሎኮሎከ ሁሉንም እየቀደመ ትልቁ ክቡ ንግድ ባንክ ሲደርሱ ያ ሰርቨር መልስ አለ አሉት ወይዘሮዋ። አይጠፋል። የሚጠፋው እኮ ቢኖር ነው። ሳይኖር ሊጠፋ ይችላል አሉት ኮስተር ብለው። አለ ማለቴ ነው እሜቴ። ካለ ታዲያ አለ በላ። ትንሽ ሄደው ባለ ታክሲ ዋንድ ሁለት ጥሩምባ ተነፍቶበት ሶስት አራት ግልምጫ ተወርውሮበት አምስት ስድስት ስሞታ ተሰንዝሮበት እሱ ቀኙን የእግረኛ መንገድ በአዳኝ አይን እየሳሳ አለቀቀው። ቤንዚኑን ፈጨው መንገዱን ሰንጋ ተራን ልፍ እንዳሉ እዚህ ጋ ነው የሁሉ ሴትዮዋ የተዋረዱት አለ። ውርደት! ምን አይነት ውርደት! ማን ላይ የወረደ ውርደት ነው እሱ ወዳጄ? እናንተ ሸሸንቶች እኮ አታዩት አትሰሙት የለ። የሁሉት የቀበጡ ሴት ወይዘሮ ከታክሲ ወረዱና ታክሲውን አገር ጤና ብሎቃቸውን አውርዶ ትቶላቸው ሲሄድ እንዲያው እንደ ፌንጣ ቅልል ሲሉ ያን የመሰል ወይዘሮ ጮሁ። እንደ እብድ ከተማውን ሰነጠቁት። ምንም ሳይሆኑ እኮ ነው። አንት ባለጌ አንት ውሻ፣ የድፋህ እንደ ድስት ክዳን፣ ያን ፍሬህን የሚበጥ ሲላክብህ ሊቀ መላእኩ እያሉ ሲጮሁ ጨዋታ ፈላጊው ከበባቸው። ታዛቢው ራሱን እየነቀነቀ አለፈ። ሴት ወይዘሮዋ እኮ ናቸው ምን ልበሉ ፀሐይ መሰሉ እንደርሶ ክብር ያላቸው። በቃ በቃ እዚህ ጋር አሉ እሜቴ በድንገት በኃይል ፍሬን ረገጠ። የእሜቴ ጉትቻ ረገፈ። ኋላ የነበረው ባለማርኬዲስ ፈረንጅ መኪናውን ስቲት አርጎ እያስፏጨ ወደ መሃል መንገድ ዞሮ በሌባ ጣቱ ራሱን እየወጋ አይኑን ቁልጭ አረገበትና አለፈው ታክሲው። አይ ፈረንጅ፣ ጣት በአንጎል ከረባት በአንገት አሉ እሜቴ ጉትቻቸውን መልሰው እያንጠለጠሉ። ፈረንጅ ግደለኝ እሜቴ ወርደው ጥቁር ቦርሳቸውን ከፍተው አያስር ብር አውጥተው ሰጡት። ሰውየው ጥፍራን እጁን ሰዶ ስጋ እንደሚያነሳ ጭልፊት አሰር ብሯን ሙጭ ልፍ አረገና ለቀቀው ፍሬኑን ረገጠው ቤንዝኑን ታክሽዋ እንደ ተቆጣ በሬ መንገዱን ቧጭሮዋ ፈቅ አርጋው አቧራውን እሚት ያጠገበት ነው ጎማ ያውጭኝ አለች ተጨለጠች እሜቴ ሊጮሁ አፋቸውን ከፈቱና ባለ ታክሲው የነገራቸው ታሪክ በሐሳባቸው ድቅም ሲልባቸው ጊዜ አላፊ አግዳሚው እንዳይከባቸው በሳቅና በመሳለቁ ክብራቸው እንዳይገፋቸው ፈርተው ተውት መጮሁን አፋቸውን መክፈታቸውን ስላላወቁ መዝጋቱንም አላሰቡት ለከ ቅድሙ ታክሲ የለቀቀበት ቦታ ሌላ ታክሲ ሲጤጥ ብሎ ሌላ አባራስ ነስቶ ቆመበት በሩ ተከፈተ ይግቡ ሜቴ አሳድጄ ደርስበታለሁ ይሄንም በዴ እኔ ምስክሮ ሆኜ ከሱትና ይታሰራል ይግቡ ቶሎ ሳያመልጠን አላቸው አንዱ ቀጫጫ ቁጡ አለቀያይን ባለ ብዙ ጥርስ በልባቸው በእልሜ ይመጣል አይንህና ጥርስ እያሉ እየዘፈኑ ግናፋቸውን ሳይዘጉ ገቡ። ታክሲዋ አይጥያየ ድመት ይመስል ዘለለች ተፈተለከች። ሴትዮዋ የቅድሙን ዘፈን በልባቸው ሲቀጥሉ ትመጣለህ ቢሉኝ ለበጋ ለሰርግ ነጠላ ፍለጋ አልኩኝ ከፍ ብድግ አሉ። እንዲህ አይነት ሌባዎች ናቸው ስማችንን የሚያጠፉን አላቸው አዲሱ ባለ ሲቼንቶ። እንጀራችንን ይዘጉብን እኮ ነው ሜቴ ዚያራ ያሳዩት እናስገርፈዋለን እናስጠፍረዋለን ምን አለ በሉ ሁለት አመት ጽኑ ስራት ባናስፈርድበት እኔ አይደለሁም ባላስገርፈው ባላስላጨው እኔ ዳኛቸው ቁጭ ብዬ ሸናለሁ ያያሉ።
አረ ማይቱስ በቀረብኝ ብቻ ቀዩአን ነጠቀኝ እንጂ
እሱ ሲያማታ ነው ሚውለው እርሶን ብቻ መስሎት ታክሲዋንም ከሰው ሞጭልፎ እኮ ነው እንጂ እሱ እንኳን ሰው ሆኖ ታክሲ ሊነዳ መንጃ ፍቃድ የለውም። ከዋኑ ሜቴ የቁልቢ ያለ ምን ታሰማኛል እንዳበደ ፍቅር ቁልቁል ይዟቸው የተወረወረው ለካ መንዳት የማይችል ድርዬ ኖሯል። ሁለቱ ታክሲዎች ተከታትለው ሲበሩ ያየ ትራፊክ ዘውትር ዝግጁ የሆነችውን ቀንብሽ የተባለች አይናማ ዶቅዶቄውን ዘሎ ወጣባትና ዶቅዶቅ የኔ ዶቅዶቄ ድረሽበት ጥፋት አለበት ብሎ ጎኗን አንዴ ሲረግጣት ጊዜ እንጣጣለች እንደ መትረየስ እየተንጣጣች ዱቅ 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 ያለች ፈጨች መንገዱን ተከተለቻቸው። የተከታተሉትን ታክሲዎች ሶስቱም ተከታትለው ጨርቆስን አልፈው ቢሾፍቱ መንገድ ሲደርሱ ወደ ቀኝ ታጠፉና ማርቼድስዋን አለፏት። ረጃጅም ጉትቻ አንጠልጥላ ተነዳ የነበረችው ሽንቅጥ ዘናጭ ወጣት ጎኗ ተቀምጦ ሲጃራ ያጤስ የነበረው ጎፈሬ ጎረምሳ ወንድሟ እቺን ይወዳል ተከታያቸው ጉዱንኒ እንጂ አላት። ዳዲና ማሚ አንቲለንቲ ጠብቁናላ እንደርሳለን ካልደረስንም አይስቲ እንጠጣለን ፍጩ ቤቢ አላት። ቤንዚኑን በውብ እግሮቹ አረገጥ ስታረገው ማርቼዲሷ እንደውሃ ፈሰሰች። ሴት ወይዘሮዋም በማርቼዲስ ያለውን ወጣት አይተው ወለባቸው ዘፈኑን ቀጠሉ። እፍረትና ድፍረት ውስጥ የተናነው ታክሲው ታክሲውን ተከትሎ ዶቅዶቄን ነሱን ተከትላ ማርቼዲሱ ዶቅዶቄን ተከትላ ተከታትለው ቢሾፍቱን መንገድ ሲፈጩት ትላንትና ፓርቲ ላይ ውቢቷን ባለ ማርቼዲስ ፍለርት ሲያጫውታት አምሽቶ የነበረ ጠብዚራ ፈረንጅ ጢስ መውጫ ተጎርዶ የሄደ አንዲት ፊያት ውስጥ ሆኖ ቢያያቸው ማማ ሚያ ሳንታ ማሪያ አለና ሰፊ ቀበቶ በታጠቀጁ ማርሹን ቀየረ። በባለታኮ ቦቱ ቤንዝኗን ረገጥ ረገጥ ሲያረጋት ጊዜ درآوام بسه هنی هنی یارچ سماهون به چوتو آیانی کچ مارچیشون اسادیرچ درآسیوک انتی یه بلا ماستی خاییانی که سیگارایت ات آکابون نابی تو فیت لفیت مچار رشاین میل یه ترافیک ملک تاتا گب قومو چاماونی یستر رگسی های سیچین تو آ کدما چود رسیچ ولد تنیا تاکسیو آ سوستو نیا دوک دوکی هرات تنیا مارچی دیس همست تنیا فیات سدست تنیا نتلی رب سوسیتیو سبات تنیا قاسی زوله بچوی من نگاگ کرلیچ درآسیوم لکدامی اوچو من شلمات لست به تلویزیون سمن دیسکور لن نگریاله سیاسب سیاسلاسل لکاسن نسو درآسیو دانیا مونو سیاسبو مجر شامالت مدر شامالت مونو سیگ نزبو عالف اوتیلو اشکد دماغچو نک اتالو فوچ اتمنگلو نبشکر کرو گوما کودی مالو آندو باندو سیسک جنبرت لکل تل ستل کودی آمالو آندو آندو سیاس سدد وما لکل تل ستل تمزز گلمت سلو وما انسرالن علا چوی شفتو گمستا یمان چونی گیتا الفو تیلو انده تکتات تلو ویزرو آبل بات چو زفنات چون یزفم بیشوفتوی در سال فکر فلاگی ما بس وسلیتر بینزل بشکر کرگو ما تر اسرازت این سلساس دست عمت امرت انده تطعفه سباعت لاب گبرت زاقیر
برکتن لذیه صحوفو لذیه ترکو اجیبت هم نمسگنا لننگ دی پروگراما چین اسکس دساد رسی کتنال کتکیت دکی کواچ بحالا دگمو که ایتیوپیا ایم نادرگون ویت ناسم مچوال and ingida ke addis ababa izenillachu karbanal ke ingidachin gara weyit inadergallen tenastilin doctor bekaru
ore ta madimbech yalech
እኛ በጣም ደህና ነን። እንግዲህ ድምጾትን ከፍ አድርገው ጥሩ ቦታ ሆኖ እንደሚያውይታችን እንደምናደርግ ተስፋ እናደርጋለን።
አድማጮቻችን ዶክተር በቃሉ የባልደራስ ፓርቲ ተወካይ ናቸው። ዶክተር በቃሉ ባጭር እስቲ የርሶን ኃላፊነት ቢነግሩን። ኦኬ ከፍ ለማድረግ ሞክራለሁ። ዶክተር በቃሉ የርሶን ኃላፊነት ፓርቲ ውስጥ ቢያስረዱልን።
እኔ የራስ ዳንኛ ዲሞክራሲ ፓርቲ የዚህ ግንኙነት ኃላፊ ነኝ።
በጣም ጥሩ። ዶክተር በቃሉ እንግዲህ ድርጅታችሁ ከቅርብ ጊዜ ወዲህ በጣም ኃይለኛ ከቅርብ ጊዜ ወዲህ ብቻ ሳይሆን ከተቋቋመ ጀምሮ ኃይለኛ ችግር ይገጥመው ነበር። እስካሁን ችግሩን ተቋቁማችሁ እዚህ ድረስ ደርሳችኋል። ባለፉት ሳምንታት ሰላማዊ ሰልፍ ለማድረግ ካመለከታችሁ በኋላ በተለያዩ ምክንያት ተከልክላችሁ ነበር። ምንድነው ባጭሩ የተከለከላችሁበት ምክንያት ሰላማዊ ሰልፍ ለማድረግ?
እንግዲህ የፍትህ ስርዓትና የግመል የአምባገነን ስርዓት ትክክለኛ ነው። የፍትህ ስርዓቱ መውደቅና የአምባገነን ስርዓት ትክክለኛ መገለጫ ባህሪ ነው። እኛ ሀገራዊ በሆኑ አራት መሰረታዊ ጉዳዮች ላይ ነበር ሰላማዊ ሰልፍ ማድረግ ያሰብነው። አንደኛ ማንነትን መሰረት ያደረገ ጥቃት በተለያዩ የሀገሪቱ ክፍሎች እየተካሄደ ነው። ሁለተኛ የባልደራስ አመራሮች ፍትሃዊ በሆነ መንገድ እስር ቤት ነው የሚገኙትን። ከዚያ በተጨማሪ ደግሞ የፍትህ ስርዓቱ በጣም ያተኛ በመሆኑ ምክንያት ሁለተኛ አጀንዳችን ሽኖ ነበረ የመስክንድር ጉዳይ። ሶስተኛ የሱዳን ሉዓላዊነታችን መዳፈር እንደተመለከተ ነው። አራተኛ ደግሞ የአዲስ አበባ ከተማ አስተዳደር ላይ የኦሮሚያ ክልላዊ መንግስት የሚያደርገውን የመሬት ዘረፋ በተመለከተ እነዚህን አራት መሰረታዊ ጭብጦች ይዘን ነበር ሰላማዊ ሰልፍ ሊኖር ያሰብነው። ግን መንግስት ያው የአምባገነን መንግስት ስርዓት መገለጫው እንደነዚህ አይነት ሰላማዊ ሰልፎችን ማፈንና ማስቀረት ነው። እና ምንም ምክንያት የለውም። ቀድመን ያስገባነው ለመንግስት የጥበት ስራይድ እንዲመደብልን ነበር ደብዳቤ ያስገባነው። ማሳወቅ ነው የሚጠበቅብን በህገ መንግስቱ መሰረት። ግን ያው አምባገነን ስለሆነ ስርዓቱ ሰላማዊ ሰልፍ እንዳናደርግ ከልክሎናል።
ምንድን ነው የተሰጣችሁ ምክንያት? ሰላማዊ ሰልፍ አታደርጉም ሲባል ምንድን ነው የሰጧችሁ ምክንያት አለ?
የሰጡን ምክንያት እንደ አንደኛ ምክንያት የሰጡትኝ የአፍሪካ ህብረት ስብሰባ እንዳለ ነው። ግን የአፍሪካ ህብረት ስብሰባ እንደ በፊቱ አዲስ አበባ ውስጥ የሚካሄድ አይደለም፣ በቨርቹዋል ሚቲንግ ነበር የሚካሄደው። አንደኛ ምክንያት ያደረጉት እሱ ነው። ሁለተኛ ሰላማዊ ሰልፉ ግጭት ይጋብዛል ከሚል ከተለዩ ብሔሮች ጋር ነው። ሌላ እኛ ሰላማዊ ካገኘንም ከማንም ጋር ግጭትን እናሰጣ ገባል የምንገባ ሰዎች አልነበርንም። ግን እንደ ምክንያት ያደርገው ያቀረቡት እሱ ነው። ሶስተኛ እንደ ምክንያት ያቀረቡት ሰላማዊ ሰልፉ በፍትህ ስርዓት ላይ ጥላ ያጠላል ነው የሚሉት። የፍትህ ስርዓቱ እስክንድር እንደታሰር አግባብ እንዳልሆነ እነሱም ያውቁታል። እስክንድር በጣም ከፋ የጠራ ሰው ነው። በዚች ሀገር የዲሞክራሲ ግንባታ ላይ ከፍተኛ አስተዋጽኦ ያደረገ ሰው ነው። እነሱ የተንኮል ስራ ስለተቃወመ የተከታተለ እግር በግር ነው ምን ፍርግ ንጹህ ያሰሩበት ምክንያት እና በፍትህ ስርዓቱ ላይ ጥላላቀላ ይችላል የሚል ግምትና መልስ ነው የሰጡን። ሶስት ምክንያቶች ለረዳጆች ላይ ተከሰተ።
እንግዲህ እርሶ እንዳሉት እኛም እንደሰማነው የአፍሪካ መሪዎች ስብሰባ እንደ አንድ ምክንያት ተሰጥቷል። ግን የአፍሪካ መሪዎች ስብሰባ የተደረገው በእንደነው በመሪዎቹ አዲስ አበባ ተገኝተው ሳይሆን በኤሌክትሮኒክ ሚዲያ ነው የተደረገው። ሁለተኛ የህጋዊ ችግር ይፈጥራል ከተባለ ችግሩን መከላከል ያለበት ፖሊስ ነው። የፖሊስ ኃላፊነት ሰላምን ማካሄድ ነው እንጂ ሰላም እንዳይፈጠር ማድረግ ችግር እንዳይፈጠር ማድረግ ነው እንጂ የሰላማዊ ሰዎችን መብት መከልከል አልመሰለንም። ለማንኛውም በዛ ሰላማዊ ሰልፍ እናንተን ከተከለከላችሁ በኋላ በኦሮሚያ ግዛቶች በሙሉ አዲስ አበባ ዙሪያ ጭምር የኦሮሚያ ሰላማዊ ሰልፍ ተደርጎ ነበር። ምንድነው ይሄ ሰላማዊ ሰልፍ? በዛ ሰላማዊ ሰልፍ ላይ ሁለት መፈክሮች በሰፊው ይነሱ ነበር። ስለነሱ ቢገልጹልን።
ሰላማዊ ሰልፍ የሚጠራበት ምክንያት ይመስለኛል እናቱን ገምተው እንግዲህ እንደ ተፎካካሪ ፓርቲ ባንዲራት ከመያት ጋር ክንግድ ፈጥሯል። በተጨማሪ ደግሞ ከአቤል ከመያት ከተለያዩ ፓርቲዎች ጋር የትብብር ስራ ለመስራት ሚዲያ ላይ ወይም የብዙሃን መገናኛ ላይ የተገለጸ ሀሳብ ነበረ። ያ አሰሮታቸው ይመስለኛል ሰላማዊ ሰልፉን የጠሩትም። ሰላማዊ ሰልፉ የተጠራው በኦሮሚያና በአዲስ አበባ ዙሪያ የተጠሩበት ዋና ምክንያት ይሄ ይመስለኛል። የአብን፣ የባልደራስ፣ የመያድ የተለያዩ ፓርቲዎች ህብረትና ስብስብ ወይም ተግባብቶ ተነጋግሮ ተናቦ መስራት በዚህ ፓርቲ ላይ ከፍተኛ የሆነ ድንጋጤ የሚፈጠረው ያንን ድምጋጤ ለዛ ድምጋጤ የቀሩት ሰላማዊ ሰልፍ ነበረን የምናምረው። በሰላማዊ ሰልፍ ላይ በተለይ ባንዲራችንና አብን እንደ ኦነግ ሸኔ እና እንደ ጁንታ ብለው ካታጎራይዝ መድበው ላሉ ይህንን ደግሞ አንድን በህጋዊ መንገድ የተቋቋመ ፓርቲ በእንደዚህ አይነት መንገድ መፈረጅ ህገወጥ ነው። ይህንንም በፍርድ ቤት ጉዳዩን እንዲታይ ወደ ፍርድ ቤት ጉዳዩን ወስደነዋል። ስለዚህ የመደናገጥና ከፍራቸው የመጣ ምላሽ ነው ብለን የምናልመው አመድ
ግን
ህብረት መፍጠራችን የተለያዩ ክፍራካል ፓርቲዎች ጋር ተናገን ለመስራት መሞከራችን በገዢ ፓርቲ ላይ ከፍተኛ የሆነ ድንጋጤ ነው የፈጠረው። የዛ ድንጋጤ ምላሽ ነው ብለን የምናምነው የተካሄደው ሰላማዊ ሰልፍ ግን አም ሰላማዊ ቅልፍ የተካሄደው ከተለያዩ መረጃዎች መቅረባለ ተገደው ነው የወጡት። የድንጋጤ ምላሽ ነው የሚል ግንዛቤ ነው ያለው።
ይህንን መፈክሮቹን በተለይ አብንና ባልደራስ ጁንታዎች ናቸው ይውደሙ ወዘተ የሚለውን አላግባብ ነው በሚል የምርጫ ቦርዱ ራሱ ክሪቲሳይዝ አድርጎታል። እንዴት አያችሁት ይሄንን? የምርጫ ቦርዱ ይሄን ክሪቲሳይዝ ማድረጉን እንዴት አያችሁት?
ምርጫ ቦርዱ እንግዲህ አንድ እንደጋይ ተቋም ያን ማድረግ ግዴታ አለበት የሚል እምነት ነው ያለን። ከዛ አይደለም ሰላማዊ ሰልፍ እንደዛ በሰላማዊ ሰልፍ ላይ ህጋዊ በሆነ መንገድ የተቋቋሙ ፓርቲዎችን በዛ ደረጃ ላይ መፈረጅ ህጋዊ አይደለም። ስለዚህ ምርጫ ቦርዱ ገለልተኛነትን ለማሳየት ወይም ገለልተኛ ነኝ ለማለት ያደረገው ምላሽ ነው ተገቢ ነው። ግን በዚህ መሰረት እርምጃ መወሰድ አለበት የሚል እምነት ነው ያለን። ምርጫ ቦርዱ ያንን ለመውሰድ አቅም አለ የለም እንግዲህ በሂደት የምናየው ነው። እኛ ግን እርምጃ እንዲወሰድ እንፈልጋለን። ምክንያቱም ስማችን ያላግባብ ነው የጠፋው። አንድ አሸባሪ ከአንድ አሸባሪ ቡድን ጋር በሰላማዊ መንገድ ይታገላሉ ያለን ፓርቲ መፈረጅ በጣም ተገቢ ያልሆነ ህገወጥ የሆነ ስራ ነው። ስለዚህ ቀጣይ እርምጃውን እንጠብቃለን። ከምርጫ ቦርድ የሰጠውን ምላሽ ግን እናደንቃለን።
ግን የምርጫ ቦርድ ያንን ምላሽ ቢሰጥም የብልጽግና የኦሮሚያ ብልጽግና ፓርቲ ባለስልጣን ዋና ጻፊው ናቸው ይመስለኛል፣ ስልጣናቸው በደንብ አላት ትልቁ ባለስልጣን ምርጫ ቦርድን ክሪቲሳይዝ አድርገውታል። እዚህ ውስጥ ለምንድን ነው የምትገቡት እንደማለት አይነት አነጋገር ተናግረዋል። እኛ ሌላ ማስረጃ አለን፣ አብንም ሆነ ባልደራስ ጁንታዎች እንደሆኑ ማስረጃ አለን ወዘተ እስከማለት ደርሰዋልና ምርጫ ቦርድም ግሳጼ ደርሶበታል። እንዴት ነው ይሄ ነገር አያሰጋችሁም?
ይሄ እንግዲህ ግለሰቦችን የልቃት ህሊና ደካማነት የሚያሳይ ነው። አመዱ አንድ በሰላማዊ መንገድ ይታገላል ያለውን ፓርቲ ወይም ፓርቲዎች ከአሸባሪ ቡድን ጋር ፈርጆ መታገል እና ይህንን ደግሞ ምርጫ ቦርድ የሰጠውን መልስ በመቃወም ይህንን ካርታ መሰንዘር ከገዢ ፓርቲ መስማት ገዢ ፓርቲ ያሉ ሰዎች የንቃት ካሪ ናቸው መታተሪያቸው በጣም ደካማ ነው ድኩማ የሚመጣው ነው። ከኛ ጋር ምንም አይነት መንገድ ሊብላ ይችላል። ከጅንተው ጋር እኛ የምንመደብበት የሚያስችለን ምንም አይነት መረጃ የለም። ከኛም አይደለም አልፈር መናገር እንችላለን። አብርህምም አይነት መረጃ የለም። ግን ለማሸም ፓርቲ የፓርቲ አባላትና ፓርቲውን ለማሸማቀቅ የሚጠቀሙበት ስትራቴጂ ነው። እኛ ደግሞ ለዚህ የምንሸማቀቅ ሰዎች አይደለም። ጅንታ ቢለንም ምንም ብለን በመንገድ የተደራጀና በዚያ መንገድ ሰላማዊ በሆነ መንገድ የምንካሄድ ዜጎች ነን። እኛ ለማሸማቀቅ የሚደረግ ንግግር ነው።
ዶክተር በቃሉ እናንተ የፓርቲው አመራር አባሎችና በተለይ አባሎቹ እና በተለይ ደግሞ አመራር አባሎቹ የማትሸማቀቁ ቢሆኑም ደጋፊዎቻችሁና ተራው ኢትዮጵያዊ መራጮቻችሁ አይሸማቀቁምና አይፈሩምና አይሸሹም ወይ? አያሰጋችሁም ወይ? ይሄ
እውነት ነው። እውነት ማለት ነው። ምንም ጥያቄ በደጋፊዎቻችን ላይ ይሄ የምንነሱ እንደግፋለን ወይም የምንነሱ ምሪ ድምጣችን እንሰጣለን በሚሉ ደጋፊዎች ላይ በተወሰነ ደረጃ ጫና ሊያመጣ ይችላል። እኛ ሰላማዊ ሰልፍ ግን እኛ ደጋፊዎች ደግሞ ልክ እንደ መሪዎች በጣም በማንኛውም የፍርሃት ቆፈን ውስጥ የሚያዙ ናቸው የሚል እምነት የለንም። ግን አስተዋጽኦ እና ተጽዕኖ የለውም የሚል ግንኙነት የለንም። እኛም እውነት ነው ሰላማዊ ሰልፍ በጣም በሰላማዊ ሰልፍ የተንጸባረቁ መፈክሮች በጣም ህገወጥ ናቸው፣ ተገቢም አልነበሩም። ተጽዕኖ ደግሞ ሙሉ በሙሉ የላቸውም የሚል እምነት የለንም። ችግር ነው። በደጋፊዎች ላይ የሚያመጣ ተጽዕኖ ይኖራል። የተወሰነ ተጽዕኖ ይኖራል።
ይሄንን ካልን ዘንዳ ምርጫውን ታዲያ መካፈሉ እንዴት ነው የምታዩት? እንዲህ አይነት ገና ካሁን እንዲህ አይነት ማሽማቀቅ ከተጀመረ ባባሎቻችሁ ላይም ሆነ በእናንተ ላይ ማሽማቀቅ ከተጀመረ ምርጫው ሰላማዊና ዲሞክራሲያዊ ፍትህ ያለው ይሆናል ብላችሁ ትገምታላችሁ?
እንግዲህ ሁሉ ጊዜ በእንደዚህ አይነት ትግሎች ላይ የሚኖረን እንትን ምንድነው ጥረት ምንድነው ፍትሐዊና በጣም ዲሞክራሲያዊ ነጻ የሆነ ምርጫ ይሆናል የሚል ግምት አለን እኛ። የምታያቸውና አሁን እየታያሉ ነገሮች ደግሞ በጣም ተስፋ አስቆራጭ ነገሮች ሊሆኑ ይችላሉ። ግን እኛ እንደ ፓርቲ የምትኖረን እንቅስቃሴ ከፋ ቢሆን መጠቀም አለብን የሚል እምነት ይዘን የምንወዳደረው። አሁን በእኛ ፓርቲ ላይ ወይም በጣም ጥሩ ተፎካካሪ ይሆናሉ ተብሎ ከታሰቡ ፓርቲዎች ላይ ወለክናን ደግሞ ከሚንቀሳቀሱ ፓርቲዎች ላይ ከፍተኛ የሆነ ጫና እየተደረገ ነው። አሁን በፓርቲ ደረጃ ሲነሱት እንደዚህ በሚዲያ ሲማርፋት የሚስነሱት በርካታ ጫናዎች አሉ። እነዚህ ሁሉ ጫናዎች ቢፈጣጠናል ድምጻችን ህዝቡ ሊፈጠን ይገባል ደግሞ ይፈጠናል የሚል ጽኑነት ይዘን የምንቀሳቀሰው። ምንም እንኳን የምናያቸው ነገሮች ተስፋ የሚያስቆርጡና በፓርቲ ላይ ከፍተኛ የሆነ ጫና እየፈጠሩብን ቢሆንም ያለችውን የመጨረሻ ተስፋ ግን በጣም ጭላንጭል የሆነችን ተስፋ ቢሆን ያችን ተጠቅመን ህዝባችን ወደ ዲሞክራሲ መራመድ ይገባናል ብለን ነው ትግል የምናደርገው። አመዲ ነገር ብዙ ያስደስት ነገር አለ፣ ግን ህዝቡ ከኛ ጋር ነው ብለን ነው የምናምነው። አንደኛ የህዝቡ ድምፅ ከኛ ጋር ነው፣ የህዝቡ ድጋፍ አለ። የህዝቡን ድጋፍና የህዝቡን ድምፅ ይዘን ደግሞ እኛ ያለችውን ተስፋ በጣም እንግዲህ ጭላንጭል ተስፋ እንጠቀማለን ብለን ነው ትግል እያደረግን ያለ ነው። አመዲ
ምርጫው እየተቃረበ ነው። እንግዲህ ህዝብ መካከል ገብታችሁ ማስረዳት ይኖርባችኋል። መሪዎቻችሁ ታስረዋል። እስቲ ከህዝቡ ጋር ያላችሁ ግንኙነት በአሁኑ ጊዜ ምን እንደሚመስል አጠር አድርገው ቢነግሩ።
ምን እንደተመለከተ ነው አመዲ?
ከህዝቡ ጋር ያላችሁ ግንኙነት እንዴት ነው? ለህዝብን እንዴት ነው የምትቀርቡት? እንዴት ነው አላማችሁን የምታስረዱት በአሁኑ ጊዜ?
የምርጫ ክርክሮች አሁን በቅርቡ ይጀምራሉ። አሁን ከነገ ጀምሮ የምርጫ ቅስቀሳዎች ይካሄዳሉ። ከተለያዩ ፓርቲዎች ጋር በክርክር ደረጃ እየተነጋገርን ነው ያለነው። በጋራ ቅስቀሳዎችን ለማካሄድ የተለያዩ ሚዲያዎችን ተጠቅመን ህዝቡን ተደራሽ ለህዝቡ ተደራሽ እንሆናለን። የምርጫ ቅስቀሳ አለ፣ የምርጫ ክርክሮች አሉ፣ የተለያዩ ጽሁፎች ይወጣሉ፣ የተለያዩ የውይይት መድረኮችን እያዘጋጀን ነው። በየሳምንቱ ፓርቲ ጽህፈት ቤትና በተለያዩ ሆቴሎች ላይ ውይይት እናካሄዳለን በፖለቲካዊ እንቅስቃሴ ዙሪያ። ቅስቀሳዎች ይኖራሉ። ከሰኞ ጀምሮ ከነገ ጀምሮ ቅስቀሳ ይኖራሉ። ስለዚህ በእንዲህ አይነት ነገሮች ህዝቡን ተደራሽ ለብዙ ለብዙ ተደራሽ እንሆናለን ብለን ነው እየሰራን ያለ ነው።
ለዚህ ተዘጋጅታችኋል?
እውነት ነው። በጣም ነው ዝግጅት የምናደርገው። አሁንም ራሱ ከጽህፈት ቤት ቢሮ ነው አሁን ወጥቼ የማወራው አመዲ።
ኦኬ።
በየጊዜ ስብሰባ የሚያካሄዳለን። በየጊዜ በርካታ የሚሰሩ ስራዎች አሉ።
ኦኬ። አጠር ያሉ ሁለት ሶስት ጥያቄዎች ይኖሩኛል። እንደሰማነው ከሆነ ከአብንና ከኢትዮጵያ አንድነት ጋራ በጋራ በአዲስ አበባ ጥያቄ ላይ ለመስራት ተስማምታችኋል። አጠር አድርገው በምን አይነት ሁኔታ ነው የምትሰሩት ይሄንን ቢያስረዱልን።
ከመያድ ጋር ረዲ ቅንጅት ሰርተፊኬት አላገኘንም እንጂ ቅንጅትን ፈጥረናል። ከመለይቴ መለው መያድ ጋር መለይቴ ድርጅት ጋር ከአብምና ከመያድ ፓርቲ ወይም ከዚህ ጋር ግን በተመለከተ የትብብር ስራ ነው የሚሰራው። የትብብር ስራ እንዴት ይሰራል ስንል ለምሳሌ በአንድ የምርጫ ጣቢያ እያንዳንዱ ግለሰብ ላይ ገና እንትን ገና በዝርዝር ጉዳዩ ገና ነው አመድ ይህንን ጉዳዩን ዝርዝር ለማውራት አስቸጋሪ ነው የሚሆነ፣ ግን ተናበን ለመስራት ጥረት እያደረግን ነው። ከእናት ጋር ኦልሬዲ ቅንጅትን ፈጥረናል። ከአብን ከእናት ፓርቲ እና ከኢዲያን ጋር ግን ተባብረን ለመስራት ድምፅ እንዳይከፋፈል ከፍተኛ የሆነ ስራ እየሰራ ነው ያለ ነው።
ዶክተር በቃሉ እስቲ ወደ እስክንድርና አብረው ከታሰሩት ጓዶቹ ልውሰዶና አንድ የድርጅት መሪ ባልደራስ እንደ የሚታወቀው እስክንድር የሚታወቀው እንደ ባልደራስ እስክንድር ማለት ባልደራስ ነው፣ ባልደራስ ማለት እስክንድር ነው። በህዝቡ መካከል ያን እንዲህ አይነት መሪ ታስሮ ሌሎቹም ታስረው ምርጫ ስትገቡ ምን ይሰማችኋል? የሚፈታ ይመስላችኋል? ከምርጫው በፊት በዚህ ላይ ደግሞ አንዳንድ ታዛቢዎች እንደሚሉት እነስክንድር የታሰሩት ምርጫውን እንዳይካፈሉ ለማድረግ ነው። ቢለቀቁ እንኳን መለቀቃቸውም እርግጠኛ አይደለም። ቢለቀቁ እንኳን ምርጫው ካለቀ በኋላ ነው ባልደራስን ለማዳከም የተደረገ ነው ይላሉና አጠራ አድርገው ይሄን እስቲ ያስረዱኝ።
ምርጫውን በተመለከተ የተባለው ነገር እውነት ነው። ምርጫው እስክንድር የታሰረበት ምክንያት ምርጫ ለማደናቀፍ ወይም በምርጫ እንዳይሳተፍ እስክንድር ከማሰብ የተነሳ ነው። በምርጫው ምን መሳተፋችን ግን በጣም ተገቢ ነው ብዬ ለማምለው አመድ። ለምሳሌ እስክንድር ታሰረ፣ ገዢ ፓርቲ እስክንድር በምርጫው እንዳይሳተፍ ወይም እስክንድር ፓርቲ አሸንፎ እንዳይወጣ ያደረገው ሴራ ነው። እስክንድርን በማሰር ፓርቲውን አዳክማለሁ የሚል እምነት ይዞ ነው ይህንን ድርጊት የፈጸመው። ስለዚህ ይህንን ድርጊት እኛ ጠንክረን የእስክንድርን ራዕይ ማሻገር የምንችለው እስክንድር መሪያችን ቢታሰርም፣ እኛ ግን በጣም በርትተን ከፍተኛ የሆነ እንቅስቃሴ እየሰራ ነው ያለ ነው። እስክንድር መታሰሩ የእስክንድርን ሀሳብ ማሰር እንደማይችሉ በእኛ ውስጥ እንዳለ በእኛ ደም ውስጥ እንዳለ ከፍተኛ የሆነ ማሳየት ስላለብን ከፍተኛ የሆነ ስራ እየሰራ ነው ያለ ነው። እንደተባለው ግን ምንም ጥያቄ የለውም፣ በጣም የሚያሻማ ነገር ነው። እስክንድርን በማሰር ፓርቲውን ለማዳከም የታቀደ ስራ ነው። እስክንድር ማሰር ተገቢ እንዳልሆነ ማንም የኢትዮጵያ ገዢ ፓርቲዎችን ራሱ ያውቃሉ። ግን እስክንድርን አስሮ ምርጫውን እንዳይሳተፍና በምርጫ አሸናፊ እንዳይሆን ነው። ግን እስክንድርን ግለሰቡን አሰሩት እንጂ የግለሰቡ ሀሳብ ስላልታሰረ በእኛ ውስጥ ስላለ እስክንድር ታስሮ እኛ በምርጫው ተሳትፈን ድህን ካገኘን ድህን ለማድረግ ከፍተኛ የሆነ ጥረት እያደረግን ነው። የደሞ ይሳካል ብለን ለምናምነው
ዶክተር በቃሉ ይሄንን ሲሉ አንድ ነገር
መልሶ ከሆነ አለ
ትክክል ነው የጠየቁትን መልሰዋል። እንግዲህ ህዝቡ ነው የሚፈርደው መልሶትን። ይሄንን ሲናገሩ አንድ ነገር አስታውሱኝ፣ ዶክተር ማርቲን ሉተር ኪንግ አሜሪካን ውስጥ የጥቁሮችን መብት የሚታገሉት ዶክተር ማርቲን ሉተር ኪንግ ሲገደሉ የአሜሪካ ነጭ ጋዜጠኞች ምንድን ነው ያሉት? ጥቁሮቹን ከእንግዲህ ወዲህ ምን ዋጣችሁ? መሪያችሁ ተገደለ አለቀላችሁ ሲሏቸው ጥቁሮቹ ምንድን ነው ያሉት? አላማው ነው ያለው። ዶክተር ማርቲን ቢገደልም አላማው አለ፣ ታግለን እናሸንፋለን ብለው ነበርና እንዳሉትም ነጻነታቸውን ተጎናጽተዋል፣ መብታቸውን አስከብረዋል፣ መምረጥ መመረጥ ወዘተ። ዶክተር በቃሉ ሰሞኑን አንድ መግለጫ ሰምተን ነበር፣ የፍርድ ቤት መቅረብ አለ መቅረብና እንዲሁም በደብዳቤ የሚል ነው የሚቀርበው ወዘተ የሚል። እስቲ እሱን አጠር አድርገው በደንብ አድርገው ክሊር ያድርጉልን። ጠበቆቹ ምንድነው ያሉት? ፍርድ ቤት ምንድነው ያለው? እነስክንድር ምንድነው ያሉት?
እዚህ በጣም አሳፋሪ የሆነ ድርጊት ነው።
ምንድነው
የተባለው? ምንድነው ባለፈው በነበረው ፍርድ ቤት ቀጠሮ ፍርድ ቤቱ ምንድነው ያዘዘው? በዝግ ችሎት መታየት የለበትም፣ ፊት ለፊት መታየት አለበት ነበር የተባለው። በዝግ ችሎት ማለት ምስክሮች በዝግ ችሎት ድምጻቸውን መስጠት የለባቸውም ብለው እኛ ጠበቆች ተከራከሩና ፍርድ ቤቱ ያንን ሀሳብ አጸናው። በዚህ በመጋረጃ ጀርባ የሚለው ማለት ነው። ከመጋረጃ ጀርባ ምስክርነት እንዲሰጥ ነበር የተፈለገው። ስለዚህ ከመጋረጃ ጀርባ ሳይሆን ፊት ለፊት መስጠት አለባቸው ምስክሮች የሚል መከራከሪያ ነው የእኛ ጠበቆች አነሱና ፍርድ ቤቱ ይህን ተቀበለው። ስለዚህ ከመጋረጃ ጀርባ ሳይሆን ምስክር መስጠት ያለባቸው ፊት ለፊት ነው ተብሎ ምስክር ሊሰጡ ሲል ጠቅላይ ፍርድ ቤቱ ከሰበር ችሎት ደብዳቤ አምጥቶ የድምፅ አሰጣጡ የምስክር አሰጣጡ እንዲቋረጥ ነው ያደረገው። ስለዚህ የሰበር ችሎት ቀጠሮ ሰጠ። በቀጠሮ ስናየት እንደምትም በደብዳቤ ነው እንጂ በአካል መቅረብ የለባቸውም ነው የተባሉት። የመጨረሻ አሳፋሪ ነው። በቲፒኤልኤፍ ወይም በቴሌክ ዘመን ራሱ ይህንን አላየንም። አሁን የተደረገው ምንድነው? እነስክንድርም ሰኞ አሁን ነገ ለሚቀርበው ችሎት እነስክንድርም በአካል እንዳይገኙ ነው የተደረገው። ጠበቆች ብቻ ደብዳቤ እንዲለዋወጥ ነው። ችሎትም ራሱ አይሰየምም፣ ዳኞችም ራሱ አይታዩም። ዳኞች በሌሉበት ጠበቆች ብቻ ጠበቆችና አቃቢ ደብዳቤ እንዲለዋወጡ ብቻ ነው የታዘዘ። ዳኛ በሌለበት ምስክር በሌለበት ደብዳቤ ብቻ እንዲለዋወጥ ነው የተደረገው እና ባለፈው 27 ዓመት የነበረው የአምባገነን የትሬኒንግ ስርዓት እንኳን ያላደረገውን ነው አሁን ያብያ አስተዳደር እያደረገ ያለው።
ይሄማ በህግ ፓሮዲ ነው። በህግ መቀለድ ይመስላል። በህግ አስተዳደር ውስጥ ቀልድ ይመስላል። ዝም ብለው ይሄን ይሃል ፈርደንባቸዋል ማለቱ አይቀልም። እንዲህ አይነት አሳፋሪ ለዓለም ሁሉ ወሬው ሲሰማ የሚያሳፍር የኢትዮጵያን የህግ አሰራር የሚያሳፍር ነገር ከመስራት ዝም ብለው ፈርደንባቸዋል ቢሉ አይሻልም?
በጣም አፋፋሪ ነው። ምንድነው ነገ በስምንት ነው የተቀጠረው። በስምንት ነው የተቀጠረው ቀጠሮ መስክሉን ባትቀርቡ ነው የተባለው። ባለቆች ብቻ መጣው የተወሰነውን ውሳኔ ደብዳቤ ይዘው እንዲሄድ ነው ሊደረግ የተፈለገው። ስለዚህ ታይሶ እንዳይት ዳኞችም ሳይቀርቡ ማለት ነው። ባለጉዳዮች ተከሳሾች ማይቀርቡ ዳኞች ማይቀርቡ ባለቆች ብቻ መጣው ደብዳቤ እንዲወስድ ነው የተደረገው። ባለቆችም በዚህ ምክንያት እንደዚህ ከሆነ አንገኝም ነው ያሉት። ነገር ግን ትደግሞ ምን ነው ለሚሆነው እና የመጨረሻ አሳፋሪ ነው ማለት ነው። አሳፋሪ የሚለው ድራሶ አይደለም። የአምባገነን ፍራክ አምባገነን ፍራክ አምባገነን ፍራክዎችን በእኛ ገርማ ካልተመን በተለያየ ዓለም ሀገራትም አይከናል። የነዚህ ደግሞ በጣም ልባፈ ነው።
ይሄንን ውሳኔ የወሰነው ማን ነው? የትኛው የፍርድ መዋቅር ነው ይሄን የወሰነው?
ከበር ከሚችሉት ነው ለኔ ያደረገው። ይሄን ደግሞ የሚያዘው ባለ ፍርድ ቤት ነው እንግዲህ። ከበር ከሚችሉት ነው ለኔ ያደረገው። የምታዘዘው እንግዲህ በጠቅላይ ፍርድ ቤቱ ነው።
የጠቅላይ ፍርድ ቤቱ ዳኛ
ነገ እንግዲህ የሚታይ ነው የሚሆነው። እኛ ተበቆችም እንደማይቀርቡ ነው የተናገሩት። የነገ ደግሞ እንድትሰጣው ምላሽም ያለን
እንግዲህ እኛም እንከታተላለን። የዓለምም ህዝብ ይከታተላል። በተቻለ መጠን ኢንፎርሜሽኑ ይዳረሳል። ህግ መቀለጃ ሲሆን የአንድ ሀገር መውደቅ ያመለክት ነው። ይሄ የህግ የበላይነት ከሁሉ በላይ ለአንድ ሀገር ለዲሞክራሲ ለሰው ልጆች መብት መከበር ዋናው የህግ የበላይነት መከበር ነው። ይሄ ካልተከበረ የሀገራችን ሁኔታ ያሰጋናል። የፈለገው ምክንያት ቢሰጥ ጸጥታ እንዳይፈርስ ሀገር እንዳትፈርስ ወዘተ የሚሉት የሐሰት ምክንያቶች ቢቀርቡ ህግ ከሁሉ በላይ የበላይ ነው። በህግ የማይሰራ ነገር ዋጋ የለውም። እንግዲህ ህጉ ይከበራል ብለን ተስፋ እናደርጋለን። በመጨረሻ ለአድማጮች ይሄንን ውይይት ለሚያዳምጡ አድማጮች አጠር ያለ የሚያስተላልፉት መልእክት ካለዎት ጌታዬ?
እንግዲህ እስክንድርን ወይንም የባንዲራት ፓርቲ ባንዲራት ወይንም ዲሞክራሲ ፓርቲ በጣም እውነት እንጂ በጣም ትልቅ ተገዳዳሪ ቁሞ አዲስ አበባ በኢትዮጵያ ፖለቲካ መድረክ ላይ ቀርባል። ይሄንን ደግሞ ለመደገፍ ማንኛውም ሰው የሆነ ሁሉ ይደግፍ ይገባል ብዬ ነው የማምነው። ምክንያቱም የሚታያሉት የዘረኝነት መንፈሱ የተረኝነት መንፈሱ ወይንም ማንነትን መሰረት ያደረገ የሚደረገው ጥቃት ወይንም ይሄ አድሏዊነቱ ሲኖር በጣም ጥግ የደረሰ ነው። ይሄንን ደግሞ መቃወም የግድ የፖለቲካ ፓርቲ አባል መሆን የለበትም ሰው ሰው በሰውነቱ ሊቃወማቸው የሚገባ ድርጊቶች ወይንም ወንጀሎች ናቸው። ይህንን ለመቃወም የግድ በፖለቲካ ፓርቲ ውስጥ መካሰስ የለበትም። ማንኛውም ድምፅ ሊያሰማ ይገባል። ውጭ ያለው ሀገር ወዳድም ኢትዮጵያ ለዚህ ከጎን እንደሚቆም በጣም ሙሉ እርግጠኛ ነኝ። ስለዚህ እናንተም ድምፃቸው እንድታሰሙ ነው በዚህ አጋጣሚ ማስተላለፍ የምፈልገው። ለፍትህና ለዲሞክራሲ ስርዓት መገንባት የእያንዳንዱ ሰው ቅብ ማስቀመጥ አለበት ብዬ ለማምነው። ውጭ ያለውም ኃይል በትምህርትም በመረጃም በኢኮኖሚ በጣም የተሻለ ነው። እናንተም ደግሞ በእያንዳንዱ አጋጣሚ ድምጻችሁ እንድታሰሙ፣ ድምጽ ላጡ ሰዎች ድምጽ እንድትሆኑ፣ ፍትህ ላጡ ሰዎች ፍትህ እንድታሰፍኑ ጥረት እንድታደርጉ በላይ ማስተላለፍ እወዳለሁ። በጣም አመሰግናለሁ ስለተሰጠኝ እድል።
ዶክተር በቃሉ የኢትዮጵያ ድምጽ ሬዲዮም እጅግ በጣም ያመሰግናል። መልካም እድል እንመኝላችኋለን። ወደፊትም እንግዲህ ሰፋ ያለ ውይይት እንደምናደርግ ባለሙሉ ተስፋ ነን። ጤና ይስጥልኝ ጌታዬ።
Writing's not that. Oh, sure, no, you got to tell me. I'll tell you, I'll tell you. But Grammarly can help.
ዛሬው ፕሮግራማችን ሊጠናቀቅ 1:34 ደቂቃ ቀርቷል። በሚከተለው በሳምንት ፕሮግራማችን እስከምንገናኝ መልካም ሳምንት እስከ ሳምንት እንመኝላችኋለን። ጤና ይስጥልን።
Yalla unchi yalla umma chokal tane alle yenne patra. I'm so sick of talking.